አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የአፋና ስፖርት በገንደነው ሞክሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ
ክፍል 17ን አስተምተን የዛሬ ጠቅላላ ዝግጅታችን ፍጻሜ ይሆናል።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ
ክፍል 17 ጀማሉ ቀደም እስረኞችን ጠይቆ እንደተረዳው የሞት ፍርድ የተፈረደባቸው ሰዎች እዚህ ግቢ ባንዱ ስፍራ እንደሚገድሏቸው ነው። በርግጥ አንዳንዶቹ ለጥንቃቄ ሲባል ከግቢው አውጥተው ይረሽኗቸዋል። እሱም ግን ለምንድን ነው ከግቢው አውጡት? ጀማሉ ይናገራል። እኔን የጠሩኝ በስህተት እንደሆነ ተነገራቸው። ሌላ ሞት የተፈረደበት ሰው አለ። የውሳኔው ደብዳቤ የመጣው ለሱ ነው። እዚያ ግቢ ውስጥ ያሉ አንዳንድ አለቆች ለኔ ጥሩ አመለካከት ስለሌላቸው ቶሎ እንድገደል ስለሚፈልጉ እነሱ የፈጠሩት ችግር እንደሆነ ሰምቻለሁ። ከተማ ውስጥ በወቅቱ ከኢህአፓ ጋር በተያያዘ ቀን በቀን ሰው ስለሚገደል እኔን ቢረሽኑ በስህተት ተብሎ ይታለፋል እንጂ ገዳዮቹን ማንም አይጠይቃቸውም ነበር። ምክንያቱም ሞት የተፈረደብኝ ሰው ነኝ። ቀን ነው የምጠብቀው። በንጋታው የደህንነት ሰዎች መጥተው የተለመደ ጥያቄያቸውን አነሱብኝ። ስለ አብርሃም አትነግረንም የሚል ፍጥጫቸውን ጀመሩ። አንድ ነገር በሐሳቤ መጣብኝ። ትላንትና ከግቢ አውጥተው ሊገሉኝ የወሰዱኝ በስህተት አይመስለኝም። ሆን ተብሎ የታቀደ ነገር ነው። ሞት የተፈረደበትን ሰው በስም ስህተት ነው የወሰድነው የሚለው ነገር አሳማኝ አይደለም። በዚያ መንገድ ሲወስዱኝ ፍራቻ ያድርብኝና በነጋታው እነዚህ ሰዎች ስለ አብርሃም መጥተው ሲጠይቁኝ ሁሉንም ነገር ዘርዝሬ እንድነግራቸው ነው። ደግሞም የወሰዱኝ ሰዎች ሲከራከሩ አንደኛው እሱ የሚገደለው ነገ ነው ብሎ ሲናገር፣ ነገ እነዚህ የደህንነት ሰዎች እንደሚመጡ የታቀደ ነገር ነው። ወደ ግቢ ከተመለስኩ በኋላ ኃላፊው ነገሩ በስህተት የተፈጸመ ነገር ስለሆነ ለማንም እንዳታወራ፣ ወሬ ከተሰማ ካንተ ራስ አንወርድም ብሎ አስጠነቀቀኝ። ዛሬ ሞትን ባመልጥም ነገ አይቀርልኝም ብዬ ማሰብ ጀመርኩ። ምሳዬንም ሳልበላ ትዝዝ ብዬ ቁጭ አልኩ። ደረጀ ለጉዳይ ሲፈልገኝ ስላጣኝ ግራ ተጋብቶ በነበረበት ሰዓት አገኘኝ። የት ነበር? እዚሁ ነበርኩ። እዚያት ግቢ ውስጥ ሁሉም ቦታ ፈልጌ የለህም ነበርኩ። እየዋሸኸኝ ነው። እሺ አሁን ለምን ፈለግከኝ? የነበርክበትን ንገረኝ። ምን ያደርግልሃል? ጠሩ እንዴ? ማለቴ ተወሰነብህ? ስለዚህ ጉዳይ ባናወራ ጥሩ ነው። ደረጀ እውነቱን እስክነግረው ሊለቀኝ አልቻለም። የተፈጠረውን ካወራሁለት ደግሞ ሌሎች ጋር ይደርሳል። ያስጠነቀቀኝ ክፍል ደግሞ ይህንን ተሰሙ ተጨማሪ ውዝግብ ውስጥ ልገባ እችላለሁ ወይም ውሳኔውን ተግባራዊ ያደርጉና ይጠየቁ ሊያመልጥ ሲል ተገደለ ብለው ሪፖርት ያደርጋሉ። እውነት ይሁን አይሁን ባላጣራም ከዚህ በፊት አንድ የእድሜ ልክ ፍርደኛ ከጥበቃ ጋር ተጣልቶ ተኩሶ መታውና ሊያመልጥ ሲል ተገደለ በሚል ሪፖርት መደረጉን ሰምቻለሁ። እኔም ሌላ ጭቅጭቅ ውስጥ ከመግባት ማስጠንቀቂያውን አክብሬ መቆየት ነው። ደረጀ መጠየቁን አልተወም። በጣም ተደናግጠሃል፣ የሆነ ነገር ተፈጥሯል አለኝ። ችግር አለ። ምን አይነት ችግር? አይ መናገር አልፈልግም። ለምንድን ነው የማትናገረው? ሚስጥር ነው። አንተ እኮ ሞት የተፈረደብህ ነህ እና የሞት ፍርደኛ ምስጢር መያዝ አይጠበቅበትም። አሁን ያልከውን አልቀበልም። አትነግረኝም? አዎ አልነግረህም። ለግቢው ሰው ላወራ ነው። ምን ብለህ? የጀማሉ የውሳኔ ደብዳቤ መጥቷል ብዬ። አታደርገውም። ላደርገው ነው። ድጋሚ እንዳይገሉ ነው የምትደብቀኝ? ደረጀ ቢወተውተኝም ሳልነግረው ቀረው። ከሳምንት በኋላ ሁኔታውን አይቼ ለሱ ብቻ እንደምነግረው ቃል ገባሁለት። ከሰዓት የተደረገው ጨዋታ ጭቅጭቅ የበዛበት ነበር። ተጫዋቾቹ ምን እንደነካቸው አላውቅም፣ ሲከራከሩኝና ሲያዋቅቡኝ ነበር። በዚህ ሁኔታ ውድድሩ መካሄዱ ለኔ ጥሩ ነበር። የዛሬውን ጠለፋና የነገን የሞት ቀጠሮ የምረሳበት ሁኔታ ነበር። ስፖርት ለኔ ሐሳቤን የምታገልበት ነው። ዛሬ በተደረገው ጨዋታ እንኳን ከውድድሩ በኋላ በሰጣቸው ውሳኔዎች ከሰዎች ጋር ስከራከር ነበር። ይህ ሁኔታ የኔ የመኖር ተስፋን እያስቀጠለ ነው። የሚከራከሩኝ ሰዎች አላወቁም እንጂ ጠዋት ተጠልፌ እጄ ለጥቂት ነው ሞትን አምልጬ የመጣሁት። ሆኖም ስንት ጊዜ ማምለጥ እንደምችል እንኳን አላውቀውም። ሞት ከተፈረደብኝ በኋላ የማያቸው አንዳንድ ነገሮች ይገርሙኝ ነበር። ኮሚቴ ምርጫ ሲደረግ ተመርጬ ጣሉኝ። ምክንያታቸው ጀማልን ዛሬ ብንመርጠው ነገ ተጠርቶ ሊገደል ይችላል፣ ከኛ ጋር የማይቀጥል ሰው መምረጥ የለብንም ሲሉ ሰማው። ሌላ በጣም የገረመኝ 20 የምንሆን ሰዎች ገንዘብ እናስቀምጥ ነበር፣ እንደ ቁም ማለት ነው፣ በወር 5 ብር። ገንዘቡ መቀመጥ የተጀመረው የኔ የፍርድ ውሳኔ ከመሰማቱ ከሁለት ሳምንት በፊት ነበር። ከዚያ በኋላ ምንም የተሰማ ነገር አልነበረም። ውሳኔው ከተላለፈብኝ ከሳምንት በኋላ ሁለተኛው ዕጣ ለኔ ደረሰኝ። ሆኖም ሊሰጡኝ ፈቃደኛ አልሆኑም። ገንዘብ ያዡ ጋር ሄድኩና ለኔ ነው አይደለም የደረሰው አልኩት። አዎ። ታዲያ ገንዘቡን ስጠኛ። አልሰጥህም። ለምን? ኮሚቴው እንዳይሰጠው ብሏል። ምክንያቱስ? ነገ ብትጠራስ? ምን ማለት ነው? የውሳኔው ደብዳቤ ቢመጣስ? መጀመሪያ ለምን አስገባችሁኝ? ይህ ይመጣል ብለን አልጠበቅ ነው። በቃ እስካሁን ያዋጣሁትን ገንዘቤን ስጡኝ። ሂድና እጣ የወጣላቸውን ጠይቅ። ብሩን እኮ ለእናንተ ነው የሰጠሁት። እኛ ጋር የተቀመጠ ብር የለም። ታዲያ አሁን ምንድን ነው ማድረግ የሚቻለው? ኮሚቴው የወሰነውን ልንገርህ? ምን አሉ? መቀጠል ከፈለገ መጨረሻ ይውሰድ ተብሏል። ይህ ነው ውሳኔው? አዎ። እጣ ውስጥ የለሁበትም? ከአንተ ውጭ ያሉት ብቻ ናቸው እጣ የሚወጣላቸው። የሰዎቹ ውሳኔ አላስገረመኝም። የወጣልኝ ዕጣ ቢሰጡኝ ነገ ተጠርቼ ብገደል ማን ነው ክፍያውን የሚፈጽመው? ነገሩ አሳማኝ ቢሆንም እነኚህ ሰዎች በቅርስ እንደምገደል እየገመቱ ነው። ውሳኔያቸውን ተቀበልኩ። ከሶስት ሳምንት በኋላ ከኩፍተኞቹ መሃል አንዱ ሰው ተጠርቶ ሳይመለስ ቀረ። በኋላ እንደሰማሁት ሌላ እስር ቤት ቀይረውታል ይባላል እንጂ እንደገደሉት ነው የሚነገረው። ሌላ አንድ የማስታውሰው ነገር ገንዘብ የተበደርኩት ልጅ ከቀናት በኋላ መጣ። ብሩን እንድትሰጠኝ ፈልጌ ነው አለኝ። የለኝም። ሰሞኑን ሰጥሃለሁ ብለኸኛል ነበረ? አላገኘሁም። እሺ መቼ ትሰጠኛለህ? ሳገኝ። ቢጠሩስ? ማ? ሰዎቹ? ምን አድርጌ? ስቀልድ ነው። ሲመቼ ትሰጠኛለህ? እኔም ሳገኝ ቶሎ ሰጥሃለሁ። እንዲያውም ትቼዋለሁ። ምን ማለት ነው? ግማሹን ብቻ ክፈለኝ። ሳገኝ ሁሉንም እሰጥሃለሁ። ልጁ ቢጠሩህስ ብሎ ከተናገረኝ በኋላ ነገሩ ስለጸጸተው ግማሹን ገንዘብ ምህረት እንዳደረገልኝ እየነገረኝ ነው። እኔም ራሴ ገንዘብ ያበደርኳቸው ሰዎች ነገ ዛሬ እያሉኝ መልስ ሲሰጡኝ፣ አንድ ሰው ግን ምን አስቸኮለህ ብሎ መለሰልኝ። በዚህ ትርጓሜ ላይ ብዙ ተከራከርን። ምን አስቸኮለህ የሚለው አባባል ሳልሰጥህ እንዳትጠራ ነው የሚል ትርጓሜ የያዘ ነው። ሁኔታው አበዳሪ ወይም ተበዳሪ ይሞታል የሚለውን ነገር አስታወሰኝ። ከኔ የሞት ውሳኔ በኋላ በአነጋገር ጉዳይ ብቻ በሚነሳው ነገር ብዙ ክርክር ይነሳ ነበር። ሶስት ጉዳዮችን አስታውሳለሁ። በተለይ ሁለቱ ትዝ ይሉኛል። እድሜ ልክና ሞት ናቸው። በእነዚህ ፍርዶች መካከል ያለው ልዩነት ውዝግብ አስነስቶ ነበር። እድሜ ልክ ከሞት አይሻልም፣ ሞት ግን ከእድሜ ልክ ይቀድማል። አንዳንድ ጊዜ ሞት የተፈረደበት ሰው ሳይጸናበት ይቀርና እድሜ ልክ ከተፈረደበት ቀድሞ ሊለቀቅ ይችላል። ሁሉም ነገሮች አከራካሪ ነበሩ። ቸርችሌ ውስጥ ክርክር ያለው ጉዳይ የሚያስነሱ የታወቁ ሰዎች ነበሩ። እነዚህ ግለሰቦች ለግቢው ሕይወት ናቸው። እነሱ በሚያነሱት የመከራከሪያ ሐሳብ በብዛት ግጭት ይደረግበታል። እዚያውም በዚህ ያልፋል። ቀኑ የሚገፋውም በእንዲህ አይነት ሁኔታ ነው። ግቢው ውስጥ እንደኔ ሞት የተፈረደበት ሰው ነበር። አልፎ አልፎ ስንገናኝ እናወራለን። አብረን ሲያዩን ጥንድ ሞት ይሉን ነበር። ከስድስት ዓመት በፊት ሞት ተፈርዶበት የነበረ ሰው የጻፈውን ማስታወሻ ሰጡኝ። ከተፈረደበት ከሶስት ወር በኋላ ነው የተገደለው። ማስታወሻው የሞተ ሰው ካልሞተ ሰው ጋር ያለው ግንኙነት የሚል ነው። ጽሑፉ እውነታና ፍልስፍና ያለው ነው። ወረቀቱን ባነበውም አልተመቸኝም። ስለ ሞት በጥልቀት እንድታስብ የሚያደርግ ነው። እኔ የምፈልገው ነገር ክርክርና ጭቅጭቅ ነው። ምክንያቱም እንዲህ አይነት ነገር ሐሳቤን በደንብ ይይዝልኛል። በተለይ እግር ኳስ ዋናው ቀን ማራዘሚያዬ ነው። ቸርችሌ በቆየሁባቸው ጊዜ በተለያየ ወቅት እየጠሩ ሲያናግሩኝ አንዳንዶቹ ጥያቄ መቋጫም የሌለው ነበር። በአብርሃም ጉዳይ የደህንነቶቹ ሰዎች ብዙ እየተመላለሱ ከጠየቁኝ በኋላ ቀጣዩ ሰው ደግሞ ከገንዘብ ጋር በተያያዘ ያልተቋጨ ጥያቄ ነበረው። ይህ ሰው ግቢ ውስጥ አስፈቅዶ ነው የሚገባው። ከእኔ ጉዳይ ጋር ምንም የሚያያይዘው ነገር ባይኖርም ደጋግሞ መጥቶ ጠይቆኛል። ደህንነት ውስጥ የሚሰራ ሰው እንደሆነ ገምታለሁ። ስሙን አላውቀውም፣ ነገር ግን ተልእኮ እንደመጣ ነው የሚነግረኝ። ሁለተኛው ግንኙነታችን ነው ጥያቄውን ያነሳው። አንተ ጋ ብር አለ አይደል አለኝ። የምን ብር? የወሰድከው? ከየት? ከሻሸመኔ ባንክ? የኔ አይደለም። የማን ነው? የድርጅቱ? የኢህአፓ? እንደዚያ ማለት ትችላለህ። የት ነው ታዲያ ያስቀመጥከው? እኔ ጋ ብር የለም። የት ሄደ? ተላልፏል። 200,000 ብር እንዳስቀመጥክ እናውቃለን። ገንዘብ እኔ ጋ የለም። ለአንተ የሚጠቅም ሐሳብ ልንገርህ? ምን አይነት ሐሳብ? ከ200,000 ግማሹን አምጣና ከዚህ ትወጣለህ። እኔ ጋ ብር የለም። ይህን እድል አትዝጋ። ሳይኖረኝ ምንም ልልህ አልችልም። ሰውየው አሰልቺ በሆነ መልኩ እያሰራኝ ያስቸግረኝ ነበር። ብዙ ከተመላለሰ በኋላ ተስፋ ቆርጦ ቀረ። በመጨረሻ የነገረኝ ነገር ቢኖር በዚህ መልክ የተጠየቁ ሰዎች ትንሽ ሰጥተው ሕይወታቸውን ያተርፋሉ፣ አንተ ግን በሕይወት ላይ ጨክነሃል፣ ምናልባትም ያስቀመጥከው ነገር ላይኖር ይችላል ብሎኝ ነበር። ቢኖረኝ እሰጠው ነበር፣ ምክንያቱም ከሞት እገላገላለሁ። በ1970ዎቹ መጀመሪያ ላይ የደህንነት ሰውና እስረኛው ድርድር ይዘዋል። ኮሎኔል መንግስቱን ሊገሉ ያቀዱ ሰዎች ማንነት ሊደረስባቸው አልቻለም። ቁልፉ ያለው የት እንደሆነ እየተረዱ መጥተዋል። ቁልፍ የተባለው ሰው የታሰበውን ለማስቆም ሊቸገር ይችላል፣ ግን ግድያውን ለማስቆም ከሱ የተሻለ አማራጭ እንደሌለ ገብቷቸዋል። ስለዚህ ሁለቱም የማይገዳደሉበትን አማራጭ መፈለግ ነው። እስረኛው ደግሞ ምንም እንደማያውቅ እየነገራቸው ነው። ጉዳዩን ከአለቆቻቸው ጋር ከተነጋገሩ በኋላ ከእስረኛው ጋር መደራደር አማራጭ የሌለው ነገር ነው። ለመጨረሻ ጊዜ እንድሞክር በሚል የመደራደሪያ ሐሳባቸውን ይዘው ወደ እሱ ሄዱ። እስረኛው የጉዳዩ ባለቤት ባይሆንስ? ኮሎኔል መንግስቱ ይገላሉ የተባሉትን ሰዎች ባያውቃቸውስ? ሰዎቹን ቢያውቃቸውም አሁን ግንኙነታቸው የተቋረጠ ቢሆን? ነገሩ አወዛጋቢ ነው። ቢሆንም ባይሆንም መደራደር አለባቸው። እስካሁን ብዙ ሞክረውት ምንም ፍንጭ ሊሰጣቸው አልቻለም። ያላቸው እድል ድርድር ነው። በእርጋታና በጽሞና አነጋገሩት። ምን ትፈልጋለህ? አሉት። ምንም። አስቸጋርከን እኮ። በምን ጉዳይ? በገዳዩ አላውቀውም አልኳችሁ። ያንተ ግድያ ይነሳ? እንዴት? ለእኛ ያንተን ስጠን። ምን? ገዳዮቹን አላውቃቸውም። ማንነታቸውን አትንገረን፣ ግን አስቁማቸው። የሚያውቁ ሰዎችን ላፈላልግ? አንተ ራስህ ንገራቸው። እስኪ ላስብበት። ተስማምተሃል አይደል? ዝምታ። የደህንነት ሰዎቹና እስረኛው በጉዳዩ ቢስማሙም አንዱ በሌላው ላይ ጥርጣሬ አላቸው። ደንቦች ተፈጻሚ ባይሆኑስ? ጊዜው ካለፈ በኋላ ወይም ገዳዮቹ ሳይታሰቡ ቢያዙ ቃል የገቡትን አፍርሰው ቢገሉትስ? ሟች በተገዳይ ላይ ቢፈርምስ? ነገሩ አለቀለት ማለት ነው። ሟችና ሟች መሃላቸው ባለው ወኪል ነው የሚነጋገሩት። ሟች ከሌላው ሟች ጋር የሚያገናኛቸው ሰው ምን ያህል ታማኝ ነው? ፈራሚው ከደህንነቶቹ ጋር ተነጋግሯል ወይስ ደህንነቶቹ በዘዴ ልክ ከፈራሚው ጋር እንደተነጋገረ ሆነው እስረኛው ገዳዮቹን እንዲያቆሙላቸው ያደርጉ ነው? ይህም ቢሆን አነጋጋሪ ነው። ያም ሆነ ይህ እስረኛው የቀረበለትን ድርድር መቃወም አልቻለም። ይህንም ከእርሱ ሰዎች ጋር በጓደኞቹ አማካይነት አልፎ አልፎ መልእክት ይለዋወጣል። ጊዜው እያለፈ ሲሄድ ድርድሩ ተግባራዊ እንደሆነ ታምኖበታል። እስረኛው ከተለቀቀ በኋላ አልፎ አልፎ ከደህንነቶቹ ጋር ይገናኛል። ከዚያ ድረስ ግን አንድም ቀን የገዳዮቹን ማንነት ነግሯቸው አያውቅም። ድርድሩ ግድያው እንዲቆም እንጂ የሰዎቹን ማንነት ማሳወቅን የሚመለከት አልነበረም። አንድ ነገር ነበር፤ ከጊዜ በኋላ ውጭ ያሉት ሰዎች በሕይወት ይኑሩ አይኑሩ መረጃ አልነበረውም። ከብዙ ክርክር በኋላ አንድ ዕለት በጀማሉ መዝገብ የሚጠሩት ፍርደኞች ይግባኝ በጠየቁበት ችሎት ቀረቡ። ለብዙ ጊዜ ሲመላለሱ አሰልቺና መቋጫ የሌለው ሙግት ነው የታየው። አንዳንድ ጊዜ ለመናፈስ እንውጣ በሚል ራሳቸው ዘና ለማድረግ እንጂ ከዚህ ችሎት ምንም ያገኙት ነገር አልነበረም። ዋናው ስጋታቸው ደግሞ አሁን ከነበራቸው ጊዜ ላይ ጭማሪ ቅጣት እንዳይመጣባቸው ነው የፈሩት። አንደኛው ዳኛ ግን እምነት ባይጥሉበትም አንድ ተስፋ እየሰጣቸው ነው። ቀኑ ቢገፋም አትቸኩሉ፣ ጉዳዩ ቀዝቀዝ ይበል ይሏቸዋል። እነርሱም ሲወያዩ ምንድነው የሚቀዘቅዘው ይላሉ። ሰዎቹ የፍርዱን ዝርዝር ካዩ በኋላ ውሳኔው የፖለቲካ እንደሆነ አውቀውታል። ዳኛው ለነመስፍን አዝኖላቸዋል። በከተማው ያለው ፖለቲካ ቀዝቅዞ ደርግ ሁሉንም በቁጥጥሩ ስር በማድረጉ ጉዳዩ እየተረሳ ሂዷል። ነገሩ ሲረሳ ውሳኔውን ፍትሃዊ ለማድረግ ፈልገው ይመስላል። ነገሩ ቀዝቅዟል ተብሎ ቢታሰብም አንዳንድ ጊዜ ደግሞ 10ና 15 የሚሆኑ ሰዎች ተጠርተው ወስደው እንደሚገሏቸው ስለሰሙ የነርሱን ይግባኝ እንዲቋረጥ ይመኙ ነበር። እስረኞቹ ወደ ይግባኝ ሲሄዱ ነገሩን ማስታወስ ሆኖ ሞት የተፈረደበትም ሆነ 7 ዓመት የተቀጣውን ወስደው ሊገሏቸው ይችላሉ። ዛሬ ግን የይግባኙ የመጨረሻ ፍርድ የሚሰጥበት ቀን ነው። በዚህ ሰሞን ግድብ ውስጥ አንዳንድ ሹክሹክታ ይሰማ ነበር። የተዘረፈው ገንዘብ ስላልተገኘ ደርግ ተበሳጭቶ እንዲገደሉ ተወስኗል። የሰባተኛ ችሎት ዳኞችም ይሄ ጉዳይ ተነግሯቸዋል በሚል እየተወራ ነው። ደርግ አያደርገውም አይባልም። እንዲህ ቢያደርግ ፍርደ ገምድል ያደርገዋል ተብሎም አይጠየቅም። በአደባባይ ያለ ፍርድ እንደሚገድል ስለሚታወቅ አሁን ግቢው ውስጥ የተወራው ነገር በሰባተኛ ችሎት ሊፈጸም ይችል ይሆናል። ይሄ በመወራቱ ደግሞ ይግባኝ ባልጠየቅን ወደሚለው ሁኔታ መውሰዱ አይቀሬ ነበር። ለመጀመሪያ ጊዜ የፍርድ ውሳኔ ሲሰማ አንዳንድ ሰዎች የደርግን ባህሪ የሚያውቁ ፍርዱ ጥሩ ነው ይግባኝ እንዳትጠይቁ ብለዋቸው ነበር። ቤተሰቦቻቸው ነበሩ ይግባኙን አጽፈው ያስፈረሙት። አሁን ሁሉም ነገር ከእጃቸው ስለወጣ ሞትም ሆነ ቅጣቱ ቢጨምር በጸጋ መቀበል ነው። የመጨረሻው የይግባኙ ውሳኔ ሊነገራቸው በተቃረበ ጊዜ ዳኞቹን ሲመለከታቸው ፊታቸው ላይ ምንም የሚነበብ ነገር የለም። 3 ዓመት የተመላለሱበት ነገር ዛሬ እልባት ያገኛል። ለይግባኙ የቀረበው ጥያቄና የክስ ዝርዝር ተነበበ። የሁሉም ልብ እየነጠረ ነው። ስኖርቄ 9 ዓመት የነበረው 18 አድርገነዋል የሚል ውሳኔ ነው የሚጠብቀው። ይህ መንግስት አይታመንም። ዳኞቹ እርስ በርስ እየተንሸኳሸኩ ወደ ውሳኔው ደረሱ። ዳኛው መናገር ጀመሩ። ሰይፉ እሸቱ 7 ዓመት የነበረው ቅጣት ተቀንሶ 4 ዓመት ሆኖልሃል አሉ። እስረኞቹ አሁን የሰሙትን ማመን አልቻሉም። እየቀለዱብን ነው ወይስ ምን እያደረጉ ነው? ይሄ ጉዳይ የሰባተኛ ችሎት ባህሪ አይደለም፣ ወይም የሰባተኛ ችሎት የሰሙት ነገር የተሳሳተ ነበር። ሰይፉም አላመነም። ድጋሚ የተጠራውን ቁጥር መስማት ነበረበት። አሁን ዳኛው የተናገረው ቁጥር በእርግጥ እውነት ከሆነ ሰይፉ ወደ ከርቸሌ አይመለስም። ለይግባኝ 4 ዓመት ተቀነሰለትና ፍርዱ ወደ 3 ዓመት ዝቅ አለ። ይህ ከሆነ ደግሞ 3ቱን ዓመት ስለጨረሰ በነጻ ተሰናበተ ማለት ነው። አንድ ነገር አሰቡ። ደርግ ከስልጣን ለቋል እንዴ አሉ። ዳኛው ቀጠሉ። ዘለቀ 4 ዓመት ተቀንሶ በለው በለው ዘለቀም ተለቀቀ። መስፍን ወርቄ 9 ዓመት የነበረው 4 ዓመት ተቀንሶ መሬት ሊስም ምንም አልቀረውም። ጌታቸውና ሰይድም ከመስፍን እኩል ተወሰነላቸው። አንድ ሰው ቀረ፣ ጀማሉ አሊ። ምን ሊሆን እንደሚችል አልታወቀም። ጀማሉ በወህኒ ቤት ውስጥ በጥብቅ የሚታይ እስረኛ ነው። ብዙ ጊዜ ዓለም በቃኝ አሳልፏል። የእሱ ጉዳይ በቀላሉ እንደማይታይ ያምናሉ። ዳኛው ስሙን ጠሩ። ጀማሉ አሊ ወደ እድሜ ልክ ተቀንሶልሃል ተባለ። በጣም ተደሰተ። ሊዘን ምንም አልቀረውም። ሌሎችም እንኳን ደስ ያለ አሉት። ከሞት ወደ ህይወት። የባንኩ ኦፕሬሽን በሻሸመኔ ከመካሄዱ በፊት ክለቦቹ ተጠናክረው ውድድሩ የሞቀና የደመቀ ነበር። በሻሸመኔ እንዲህ አይነት ጠንካራ ፉክክር ያለበት ውድድር ተካሂዶ አያውቅም። በሁለት ቡድኖች የተጀመረው ፉክክር ወደ 8 ደርሷል። ቁጥሩም እየጨመረ ሂዷል። ተጫዋቾች እንዳሸን እየፈሉ ነው። የከተማው ሰው መነጋገሪያው ስፖርት ሆኗል። ሁሉም እሁድን ይናፍቃል። በግጥሚያ ቀን እቤት የሚቀር ሰው ያለ አይመስልም። ትልቁ የሻሸመኔ ደርቢ ተስፋ ኮከብና ገሞራው ናቸው። አውራ ጎዳናና ቴሌም ጠንካራ ናቸው። ጥቁር አንበሳ የተባለው በጣሊያኖች የሚመራው ቡድንም አቅሙን በእጅጉ አጎልብቷል። አታና አዲስ አበባም ሳይቀር ተጫዋቾችን እየገዛ አምጥቷል። የቡድኖቹ አቋም በመጠናከሩ ፉክክሩ በዚህ ከቀጠለ በሁለትና ሶስት ዓመት የሻሸመኔ እግር ኳስ ትልቅ ደረጃ ላይ ይደርሳል። በግጥሚያው ሌላ ክለቦች የሚያደርጉት ልምምድ በተመልካቹ የሚታጀር ነበር። የአሁኑ እሁድ የሐዋሳው ሐይቅና አራዳ ጎህ ቡድን የወዳጅነት ግጥሚያ አድርገዋል። ይህ ደግሞ የኢህአፓ ደርቢ ነበር። የሐዋሳ ሐይቅ ቡድን አብዛኞቹ ወጣቶች ናቸው። ሐይቅ በከተማው ትልቅ ድጋፍ አለው። ወጣቱንና ተማሪው ቡድኑን በእጅጉ ያፈቅራሉ። ብዙዎቹ የኢህአፓ አባላት ናቸው። ተመስገን ሐይቅና አራዳ ጎህ ውስጥ የሚገኙ ተጫዋቾችን በኮድ አገናኝቷቸው እንደነበር ጀማሉ ይመሰክራል። ከሐዋሳ ሐይቅ ከሻሸመኔ ደግሞ ገሞራው ቡድኖች ከፍተኛ የህዝብ ድጋፍ አላቸው። ደጋፊዎቻቸው 90% ወጣቶች ናቸው። እነዚህ ቡድኖች ከሁለት ሳምንት በኋላ ሐዋሳ ላይ ጨዋታ አላቸው። ይህን ጨዋታ የመንግሥት ሰዎች የኢህአፓ ግጥሚያ ብለውት ነበር። ሁለቱም በወጣቶች ስለሚደገፉ ለመንግሥት ስጋት ሆነዋል። በሚቀጥለው እሁድ ገሞራውና ጥቁር አንበሳ የደርቢ ጨዋታቸውን ያደርጋሉ። ሁሉም ሰው ይህን ጨዋታ ይጠብቃል። የመፍተቻ ውድድር ነው። የከተማው ሰው እከሌ ያሸንፋል በሚል በገንዘብ ሳይቀር እየተወራረደ ነው። እከሌ ጥሩ ይጫወታል፣ እከሌ ከእንትና ይሻላል፣ እከሌ አቋሙ ወርዷል፣ እንትና ጎል ያገባል በሚል ሰው ይከራከራል። የተጫዋቾቹን ሐሳብ ግን የሚያውቅ አልነበረም። ህዝቡ ግጥሚያውን ይናፍቃል። አብዛኛው ተጫዋች ሐሳብ ደግሞ ከእሁድ ቀደም ብሎ የቅዳሜውን የቡልቻና ኦፕሬሽን ነው የሚጠብቁት። ቡልቻና ከባንኩ ከፍ ብሎ የሚገኝ የአካባቢ ስም ሲሆን ሶስቱ ሁለቱ የገንዘብ ቅብብሎች ያለፈው በዚያ አካባቢ በመሆኑ ነው። የእሁድ የደርቢ ጨዋታ ይጠበቃል። ሳምንቱ እሁድ ደግሞ የሐይቁ ድል ሻሸመኔ ስለሚመጣ ይህ ግጥሚያ በእጅጉ ይናፈቃል። ከቅዳሜ በኋላ ያሉት ሁለቱ እሁዶች ትላልቅ ግጥሚያ የሚደረግባቸው ናቸው። አንዳንድ የሐይቅ ተጫዋቾች ቅዳሜ ዕለት ሻሸመኔ ታይተዋል። እንደሚባለው የገሞራውንና የጥቁር አንበሳን ጨዋታ ሊመለከቱ እንደሆነ ነው። ግን ሌሎች እንደሚሉት ለጨዋታው ሳይሆን በቅዳሜው ኦፕሬሽን አንድ ሚና ሳይኖራቸው እንዳልቀረ ነው። በኦፕሬሽኑ ላይ የተሳተፉት ብዙዎቹ ከይርጋለም ሐዋሳና ሻሸመኔ እንደነበር መልማዩ ጠቅሷል። በወቅቱ እኔ አውራ ጎዳና ይጫወት የነበረ አንድ ሰው አውቅ ነበር። ይህ ተጫዋች ከአዲስ አበባ ነው የመጣው። የሚሰራው ቀጠና ነው። የወታደሮች ካምፕ ጀርባ ቤት ተከራይቶ ለብቻው ይኖር ነበር። የአዲስ ዘመን ጋዜጣ በኮንትራት ይዟል። ጋዜጣው የሚሸጠው አራዳ መኪና ተራው አካባቢ ነው። እሱ ወደ ከተማ ብዙም አይመጣም። እኔ የምማርበት ትምህርት ቤት ደግሞ እሱ ያለበት አካባቢ ነው ያለው። የተጫዋች ብዙ የኳስ ስዕሎች ስለነበሩት እነዚያን ስለሚያሳየኝ ደስ ይለኛል። ታጣት ወደ ትምህርት ቤት ሲሄድ ጋዜጣውን አምጥቼ ከቤት ሳይወጣ ከደረስኩበት እሰጠዋለሁ። ካላገኘው በበሩ ቀዳዳ ስር አስገብቼ ወደ ትምህርት ቤት እሄዳለሁ። አንድ ቀን ቤቱ ሲሄድ በሩ ቁልፍ ነው። ወደ ስራ ስለሄደ ጋዜጣውን በስር አስገብቼ ልሄድ ስል አካባቢውን ሲቃኙ የነበሩ ካድሬዎች መጡና ምን እያረክ ነው አሉኝ። ጋዜጣ እያስገባው ነው። ለማን ነው? ስሙን ነገርኳቸው። ጓደኛ ነው? አዎ። የት ነው የምትተዋወቁት? ኳስ ተጫዋች ስለሆነ አቋርጠውት ጋዜጣ ነው መልእክት ነው በቀዳዳ ያስገባው። የምን መልእክት? እሱን አንተ ነው የምታውቀው። እኔ ጋዜጣ ነው ያስገባሁት። ተከፍቶ እናየዋለን። በሩ ተሰበረና ሲታይ አዲስ ዘመን ጋዜጣ ነው። አንደኛው ካድሬ ትምህርት ቤት ስለምንተዋወቅ ጋዜጣ የምታመላልስለት ሰው ቀንደኛ ኢህአፓ ነው። አዲስ አበባ የመጣውም ለዚህ ስራ ነው። አሁን እስር ቤት ይገኛል። ከዚህ በኋላ ከሱ ጋር ባትገጥ ይሻላል አለኝ። ከተወሰነ ጊዜ በኋላ እስረኞች ሲለቀቁ ይህን ተጫዋች ተፈታ። ወዲያውኑ አዲስ አበባ ተመለሰ። የአሰልጣኝነት ኮርስ ወስዶ በአዲስ አበባ ትልልቅ ክለቦችን እነ ቡና፣ መድህንን ሳይቀር ከማሰልጠኑ ሌላ በተለያየ ጊዜ ብሔራዊ ቡድኑን ይዟል። ከባንክ ኮርፖሬሽኑ በኋላ የሻሸመኔን እስር ቤቶች ካጠበቡት መካከል አብዛኛዎቹ ኳስ ተጫዋቾች ነበሩ። ዝነኛ የነበረው የገሞራው ቡድን ተጫዋቾች ታሰሩ። ተጫዋቾቹ ብቻ ሳይሆኑ አመራሮቹ ተያዙ፣ ተገረፉ፣ ቡድኑም ፈረሰ። ሌሎችም ትልልቅ ክለቦች ተጫዋቾቻቸው ታሰሩ፣ ጠፉ። በዚህ የተነሳ ክለቦችም ፈረሱ። የሞቀውም ውድድር መቀዝቀዝ ብቻ ሳይሆን ተኖ ጠፋ። አብዛኛዎቹ ክለቦች ኢህአፓ ያቋቋማቸው ናቸው በሚል ተመልሰው ያለመንሰራራታቸው ብቻ ሳይሆን ስማቸውም እንዳይነሳ ተደረገ። በሐዋሳ ዝነኛ የነበረው የሐይቅ ቡድንም ተጫዋቾቹ ታሰሩ፣ አንዳንዶቹ ተገደሉ፣ ሌሎች አገር ጥለው ጠፉ። ከዚያ በኋላ ሐይቅ ሲባል አሳ ያለበት ወንዝ ብቻ ነው ያለው። የባንክ ኦፕሬሽን የሻሸመኔን ስፖርት ጥርግርግ አድርጎ በላው። ምናልባት ዘበኛው ባያመልጥ ኑሮ ያለምንም ኮሽታ ኦፕሬሽኑ ይጠናቀቅ ነበር። ኦፕሬሽኑ በሰላም ቢጠናቀቅ ብሩን ማን እንደወሰደውም አይታወቅም ነበር። ሰውም አይሞትም። ነገሩ ካልታወቀ ተጫዋቾቹም አይያዙም፣ አይገደሉም፣ አይሸሹም፣ ክለቦቹም አይፈርሱም። ግን ሁሉም ነገር እንዳልነበረ ሆነ። ሻሸመኔ ያልፎ ሐዋሳና ይርጋለም የነበሩ ቡድኖች አንዳንዶቹ በኦፕሬሽኑ ላይ በመሳተፋቸው ከኢህአፓ ጋር በተያያዘ ፈረሱ። በተለይ ሐይቅና ትራንስፖርት የሚያስቆጩ ነበሩ። ከዚያ በኋላ የመጡ ቡድኖች ፉክክራቸው ቀዝቃዛና የማይስብ ነበር። ከዚያ በኋላ የመጡ ቡድኖች ፉክክራቸው ቀዝቃዛና የማይስብ ነበር። አሁንም በሻሸመኔ በነገሞራው ጊዜ የነበረውን የቡድኖችን ፉክክርና የተጫዋቾችን ጥራት የሚተካው አልተገኘም። ኦፕሬሽኑ ሁሉንም ነገር ጠራረገው። አራዳ ከመስጊዱ ከፍ ብሎ ከሚገኙት ቤቶች በአንደኛው ግቢ ውስጥ ሰዎች ተሰብስበው ይጫወታሉ። ቤቱ የወይዘሮ ማሚቴ ነው። ቤተሰቡ ምሳ ለመብላት ቢፈልጉም አንድ ሰው እየጠበቁ ነው። የሚጠበቀው ሰው ኳስ ሜዳ ነው ያለው። አርቢትሩ የቀበሌ ውድድር ለመዳኘት ከቤት የወጣው ጠዋት ነው። እሱ የተመደበው በአንደኛው ጨዋታ ላይ ነው። ሁለተኛውን ግጥሚያ ሳያይ ወደ ቤት ለመሄድ ተዘጋጀ። ለቤተሰቡም እመጣለሁ ባለበት ሰዓት መድረስ ይኖርበታል። ደግሞም እንግዳ ቤት ውስጥ ስለቀጠረ በቶሎ መገኘት አለበት። ነገር ግን የሁለተኛው ግጥሚያ አልቤትር ስለቀረ ይህን ሸፍኖ እንዲያጫውት ለመኑት። ሙያውን ይወደዋል፣ ደግሞም ሞትን የመሰለ ነገር ያስረሳው ስለሆነ እንደ ባለውለታ ይቆጥረዋል። ስለደከመው መሃል ዳኝነቱን ለሌላ ሰው ሰጥቶ እሱ በመስመር ዳኝነት ተመደበ። ተወዳዳሪዎቹ አብዛኞቹ ተማሪዎች ናቸው። በትንሹም በትልቁም ጭቅጭቅ ነው። ጨዋታው በተለምዶ ከረፍት በኋላ የመሃል ዳኛው በሰጠው ሪጎሬ ውዝግብ ተነሳ። ዳኛውን አዋከሩት። በእጅ የተነሳ ኳስ ነው። መስመር ዳኛው ይጠየቅም ብለው ወደ ረዳቱ እየተጓተቱ መጡ። እነሱ ሳይሰሙ እንዲነግረው ነው የፈለገው። ተጫዋቾቹ ግን እንደ ንብ ሰፍረውበት ነው ወደ ረዳቱ የመጡት። ዋና ዳኛው ለረዳቱ ነፍቷን አልነካም አለው። አልነካም? እርግጠኛ ነህ? እኔ መንካቱን አላየሁም። ዳኛው ውሳኔውን ከማሳወቁ በፊት የዚያኛው ቡድን ተጫዋቾች ረዳቱን ከበቡት፣ አዋከቡት። የማትረባ ጉቦኛ፣ ሌባ፣ ቀጣፊ አንተም ብሎ ደግሞ ዳኛ የስድብ አይነት አወረዱበት። ጨዋታው በጭቅጭቅ ተቋረጠ። መቋረጥ ብቻ ሳይሆን ለድብድብ በሚጋብዝ ሁኔታ ድንጋይ መወራወር ሲጀመር ዳኛውና ረዳቱ ከለላ ያዙ። ረዳቱ በሰጠው አወዛጋቢ ውሳኔ ጨዋታው ቢቋረጥም ቶሎ ወደ ቤት ሄደ። የረዳቱ ቤት ከሜዳው ቅርብ ነው፣ 100 ሜትር ቢሆን ነው። በመቆየቱ እንግዳውን ቤተሰቡን ይቅርታ ጠይቆ ገበታው ላይ ተሰየመ። ምግብ ላይ ከነ ቤተሰቡ እንደተቀመጠ ከውጭ ስሙ ሲጠራ ሰማ። ሰራተኛዋ ወጣችና አየች፣ ተመልሳ መጣች። ረዳት ዳኛው ምንድን ነው አላት። ጀማሉን እያሉ ነው። እኔ? አዎ። ጀማሉ ወጥቶ ሊመለከት ሲል የሰዎችን መብዛት ያየ አንድ ሰው ከምግቡ ላይ ተነስቶ ወደ ውጭ ወጣ። ብዛት ያላቸው ወጣቶች በር ላይ ተሰብስበዋል። ቤተሰቡ እንዲህ ሰው በዛ ብሎ ሲመጣ አይወዱም። ከ15 ዓመት በፊት ሰዎች እንደዚህ ተንጋግተው መጥተው ነው ቤቱ ተከቦ ጀማሉ በታጣቂዎች እየተነዳ የሄደው። አሁን ደግሞ እነዚህ ምን ፈልገው ነው የመጡት ብለው አሰቡ። ጀማሉ ወደ ውጭ ወጣ። ተጫዋቾቹ ናቸው። ምን ነው በሰላም አላቸው። ቴቴራው? ምን ጋሼ? ቴቴራውን ሳይሰጡን ሄዱ። ይቅርታ። የአንደኛውን ክለብ ቴቴራ ሳይሰጣቸው ስለመጣ ነው ቤቱ ድረስ ተከፍ ያሉት። ከኪሱ ውስጥ አውጥቶ ሰጣቸው። ቴቴራውን ከተቀበሉ በኋላ ግን ጥሩ ዳኛ አይደሉም ብለው ሄዱ። ነገሩ አሳቀው። የከርቸሌው ሪጎሬ ትዝ አለው። ወደ ውስጥ ከገባ በኋላ አንደኛው የቤተሰቡ አባል አስደነገጡኝ እኮ አለ። ለምን? እንደ ያኔው መስሎኝ እኮ ነው። እሱ ሌላ ጉዳይ ነው። አሁን የተጀመረው ወሬ የሚቋረጥ አልነበረም። እዚያን ወቅት የተፈጠረውን ሁኔታ አስታወሰ። ወሬም ወሬ እየወለደ ጀማሉን ጠቁመውበታል ስለተባሉት ሰዎች አወሩ። ስለ አዲቴና ታታ ጉዳይ ተነሳና ተጫወቱ። አንዱን ሲያነሱ ሌላውን ሲጥሉ ብዙ ተጫወቱ። Thank you.
Hello.